ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ አልመጭቻችን። ዛሬ አርብ ሰኔ 4 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 4 ቀን 556 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ ከግንቦት 27 እስከ ግንቦት 29 ቀን ያካሄደውን መደበኛ ስብሰባ አስመልክቶ ከድርጅቱ የተሰጠውን መግለጫ እናሰማለን። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ፕሮግራማችን ይተካላል። አሁን ወደ ዜናው።
የኮቪድ-19 ወረርሽኝ ወደ ሀገራችን ከገባ ጀምሮ 3329 የጤና ባለሙያዎች በኮቪድ-19 የተያዙ መሆናቸውና ከነዚህም ውስጥ 36 ህይወታቸው ማለፉን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጸ። በአሁኑ ወቅት 176 የጤና ባለሙያዎች በበሽታው የታመሙ መሆናቸው ተነግሯል። ዜጎችን የመመርመር አቅም በቀን 14000 መድረሱ የተነገረ ቢሆንም ከህዝቡ ቁጥር አንጻር ይህ በጣም አነስተኛ መሆኑን ብዙዎች እየተናገሩ ይገኛሉ። የጤና ተቋሞች ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ለማሳወቅ ያደረጉት ጥረት በአብዛኛው የህብረተሰብ ክፍል ተሰሚነትና ተቀባይነት ያለው አይመስልም። የደቡብ አካባቢ የእርሻና የተፈጥሮ ሀብት ልማት ቢሮ ለዜና ተቋሞች በሰጠው መግለጫ በአካባቢው ዘንድሮ ምርት ሊቀንስ እንደሚችል አስታውቋል። በዚህም አመት በደቡብ አካባቢ ከ80 ሚሊዮን ኩንታል በላይ ምርት ለማምረት እቅድ ተይዞ የነበረ ቢሆንም ቢሮው ባካሄደው የቀድሞ ትንበያ ጥናት መሰረት የ35 ሚሊዮን ኩንታል እህል እጥረት ሊያጋጥም እንደሚችል የተገነዘበ መሆኑን ገልጿል። ለምርቱ መቀነስ ምክንያት ከሚሆኑት ጉዳዮች መካከል የዘንድሮ የበልግ ዝናብ መብዛትና በአካባቢው የተከሰተው የተምች ተባይ ጎላ ያሉ ናቸው ተብሏል። የዝናብ ሁኔታ በሚቀጥሉት ሳምንታት ይሻሻላል የሚል ተስፋ ያለ ሲሆን ተምቹን ለመከላከል ስራዎች እየተሰሩ መሆናቸውን ቢሮው ገልጿል። ዘንድሮ ከሄራል የተባለው የስሙላ ምርጫ የተለያዩ ችግሮች እየተደቀኑበት መሆኑን የምርጫ ቦርድ ተብዬው ባልሳሮች ገልጸዋል። የድምጽ ወረቀት ህትመት ላይ ችግር ተፈጥሯል በሚል ሰበብ በሶማሌና በሐረር ምርጫው በታቀደው ሰኔ 14 ቀን እንደማይካሄድና ሁለተኛው ዙር ምርጫ ጳጉሜ 1 ቀን እንደሚሆን ተነግሯል። የደቡብ ምዕራብ አካባቢ ህዝብ ውሳኔውን መራዘሙም ተገልጿል። ከዚሁ በተጨማሪ ቦርድ ተብየው ከውቅና ውጪ 79 የምርጫ ጣቢያዎች በህገወጥ መንገድ መከፈታቸውንም ገልጾ እነዚህን ጣቢያዎች እንደማይቀበላቸው አስተዋውቋል። ወጥሮንም ቢሆን የተለያዩ ያገሪቱ ስብስብ ችግሮች በውይይትና በስምምነት ሳይፈቱና አብዛኛው ህዝብ ምርጫውን ተቃውሞ በሚገኝበት ሁኔታ የይስሙላውን ምርጫ ለማካሄድ ሩጫ የተያዘው በስልጣን ላይ ያለው አምባገነን አገዛዝ ህጋዊ ድጋፍ ለማስገኘት የተጣቀደ ሲሆን ወጥንቅጡ የሆነው የምርጫ ሂደት በብዙ ችግሮች መተፍተቡ ያለው አገዛዙን ይበልጥ ያጋለጠው መጥቷል። ተቃውሞም ቀስቀሷል። የደቡብ ምዕራብ አካባቢ ህዝብ ውሳኔ መራዘሙን የከፋና የዳውሮ ዞን ተወካዮች በጥብቅ በመቃወም የተሰማቸውን ቅሬታ ገልጸዋል። የቦርድ ሰብየው እርምጃው በአካባቢው ህዝባዊ ተቃውሞ እንቅስቃሴ ሊጋብዝ ይችላል ተብሏል። IPC በሚል ምህጻረ ቃል የሚጠራውና የምግብ እጥረትን አስመልክቶ መረጃ በመሰብሰብ የችግሩን ክብደት መዝኖ የሚያስተውቀው ተቋም በትግራይና በአዋሳኞቹ በአፋር ጎንደርና ወሎ አካባቢዎች ከግንቦት ወር መጀመሪያ ጀምሮ 5.5 ሚሊዮን የሚሆኑ ነዋሪዎች በከፍተኛ ደረጃ የምግብ እጥረት ውስጥ መሆናቸው ገልጾ ከነዚህም ውስጥ በመጪው ጊዜ ወደ ከ350 ሺህ በላይ የሚሆን የረሃብ አደጋ እንደሚያጋጥማቸው አስታውቋል። እስከ መጪው መስከረም ባለው ጊዜ ሁኔታ ሊባባስ እንደሚችል ተቆሞ የእርዳታው መጠን መጨመርና እርዳታም የምግብ እጥረት ላጋጠማቸው ዜጎች ያለ እንቅፋት እንዲደርስ ማድረግ አስፈላጊ መሆኑን ገልጿል። የሱዳን ወታደሮች ባለስልጣኖች ወደ ኢትዮጵያ ሱዳን ወሰን ተጨማሪ ወታደሮች ለመላክ ማቀዳቸው ሱዳን ትሪቡን የተባለው ጋዜጣ በሐሙስ እትሙ ዘግቧል። ጋዜጣው እንደዘገበው የሱዳን ወታደሮች ኃላፊዎች ተጨማሪ ወታደሮች የሚልኩበት ምክንያት በቅርቡ በኢትዮጵያ በኩል የወታደር መከማቸት በመታየቱ ነው ካለ በኋላ የሚላኩትም ጋዳሪፍ ወደ ተባለውና ከጎንደር የሚዋሰነው የሱዳን ግዛት መሆኑን ተነግሯል። በሱዳን ወታደራዊ መሪዎችና በሚሊሻው መሪ በተፈጠረው ውጥረት ምክንያት በወሰን አካባቢ የተሰማራው የሚሊሻ ጦር ወደ መሃል አገር እንቀሳቀሳል የሚል ስጋት መኖሩን ግልጽ ሲሆን ወታደራዊ መሪዎቹ ይህንን እቅድ ያወጡት በተቃውሞ ቦታውን ለሚለቁት የሱዳን ሚሊሻ ጦር አባላትን ለመተካት ሳይሆን አይቀርም የሚል ግምት አለ። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁ ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ ያካሄደውን መደበኛ ስብሰባ አስመልክቶ የተሰጠ መግለጫ ሰኔ 2 ቀን 2013 ዓመተ ምህረት የኢህአፓ ከፍተኛ አመራር ኮሚቴ ከግንቦት 27 እስከ ግንቦት 29 ቀን ባካሄደው መደበኛ ስብሰባ የሀገራችንና የዓለም አቀፍ ሁኔታዎችን እንዲሁም የድርጅቱን ሁኔታና እንቅስቃሴ በጥልቀት መርምሮ ግንዛቤዎች ከመውሰዱም በላይ የተለያዩ ውሳኔዎችን አስተላልፏል። ከ30 ዓመታት በላይ የኢትዮጵያን ህዝብ በዘር፣ በቋንቋ፣ በሃይማኖት ወዘተ ከፋፍሎ ህዝብን ሲበዘብዝና ሲያሰቃይ የነበረው የወያኔ ቡድን በረጅም ዓመታት ህዝባዊ ተቃውሞና ትግል ከስልጣን ቢወገድም በቦታው የተተካው የኦሮሚያ ብልጽግና ገዢ ቡድን የአንድ ዘር የበላይነትን ለማስፈን በህዝብ ውስጥ ክፍፍል በማስፋት አገሪቱን እያመሳትና ህልውናዋን አደገኛ ሁኔታ ላይ እያደረሳት መሆኑን የአመራር ኮሚቴው መደበኛ ስብሰባ ተገንዝቧል። ተረኛው ቡድን ወደ ስልጣን ከመጣ ጀምሮ ጽንፈኛ ብሔረተኞች ዘርን፣ ቋንቋንና ሃይማኖትን መሰረት ያደረጉ ጭፍጨፋዎች እንዲቀጥሉ ሁኔታውን ከማመቻቸቱም በላይ በስልጣን ላይ ያሉትም ተባባሪ ሆነው ተገኝተዋል። ባለፉት 3 አመታት የተለያዩ የአገራችን ክፍሎች በአገዛዙ ተባባሪነት እየታገዙ የሚካሄዱ የጽንፈኛ ብሔረተኞች ጭፍጨፋ በርካቶች ህይወታቸውን ማጣታቸው ቁጥራቸው ቀላል ያልሆኑ ዜጎች አካለ ስንኩላን መሆናቸው ንብረታቸው መውደሙና መዘረፉ ብሎ መፈናቀላቸው እጅግ አሳዛኝና አሳሳቢ መሆኑን ተረድተናል። በትግራይ በተካሄደ ጦርነት ምክንያት በርካታ ንጹሃን መገደላቸውና የሰብአዊ መብት ጥሰት መፈጸሙ እጅግ አሳሳቢ መሆኑን የከፍተኛ አመራር ኮሚቴው መደበኛ ስብሰባ በትኩረት ከተወያየባቸው ጉዳዮች አንዱ ሲሆን የውጭ ኃይላትም በትግራይም ሆነ በአባይ ግድብ ዙሪያ ጣልቃ ለመግባት የሚያደርጉትን መሯሯጥ አውግዞ ኢትዮጵያውያን በራሳቸው መንገድ ችግሩን የሚፈቱበት መንገድ መኖር እንዳለበት ተገንዝበዋል። የሀገሪቱ የፖለቲካ ችግሮች ውስብስብ እየሆኑ መምጣታቸውና እንዲሁም አገዛዙ በሚወስዳቸው የተዛባ ፖሊሲዎችና ኮቪድ-19 ባስከተለው ቀውስ ምክንያት የሀገሪቱ ኢኮኖሚ ከጊዜ ወደ ጊዜ እያሽቆለቆለ መሄዱንም ስብሰባው ተገንዝበዋል። በትግራይ በሚካሄደው ጥቃትም ሆነ በየቦታው በአሸባሪዎች በሚካሄዱ ጥቃቶች ምክንያት እንዲሁም አብዛኛው ህዝብ የደህንነት ዋስትና ባጣበትና መሰረታዊ የሀገሪቱ ችግሮች በህዝባዊ ውይይትና ስምምነት መፍትሄ ሳያገኙ አገዛዙ የይስሙላውን ምርጫ ለማካሄድ እያደረገ ያለው መሯሯጥ ቡድኑን መልሶ በስልጣን ለማስቀመጥና ተቀባይነት ያለው ለማስመሰል ከመደረግ ጥረት በስተቀር ለኢትዮጵያ ህዝብ የሚያስገኘው ጥቅም የሌለ መሆኑን መደበኛ ስብሰባው ተረድቷል። የይስሙላው ምርጫ ያለውን ሁኔታ ከማባባስና ተጨማሪ ቀውሶችን ከመምረት በስተቀር የሚያመጣው ውጤት እንደሌለም ተገንዝቧል። ኢያፓ ደጋግሞ ሲገልጽ እንደቆየው ሁሉ የይስሙላ ምርጫ ከመካሄድ በፊት የሀገሪቱ ችግሮች ምንጭና ማዕከል የሆነው ህገ መንግስት ተብየው በውይይትና በስምምነት በአዲስ የሚተካበት ዋና ዋና መንግስታዊ ተቋማት ነጻና ገለልተኛ የሚሆኑበት እንዲሁም እርቅና ሰላም የሚደረግበት የሽግግር ሂደትን ተግባራዊ ከማድረግ ውጭ አማራጭ መንገድ የሌለ መሆኑን መደበኛ ስብሰባው በድጋሚ አረጋግጧል። የኢሃፓ አማራጭ ኮሚቴ መደበኛ ስብሰባ በዝርዝር ከተወያየባቸው ጉዳዮች መካከል አንዱ የድርጅቱን እንቅስቃሴ መዋቅርና አሰራር መገምገምና የሥራ መመሪያዎች መስጠት ነበር። መደበኛ ስብሰባው ከአገር ቤት ከሰሜን አሜሪካ ከአውሮፓ ከኦሺኒያና ከጎረቤት አገራት እንዲሁም ከሌሎች አካባቢዎች የቀረቡለትን ዘገባዎች አዳምጦና መርምሮ ውሳኔዎችን አሳልፏል። ተጠናክረው የቀጠሉ መዋቅሮች ይበልጥ እንዲጠናከሩ የደከሙትም ድክመታቸውን አሻሽለው እንዲንቀሳቀሱ ለሚመለከታቸው አካላት አስፈላጊ የሆኑ መመሪያዎችን አስተላልፏል። ከ3 አመት በፊት በአገራችን በኢትዮጵያ በስልጣን ላይ ያሉ ቡድኖች የቦታ መለዋወጥ ቢያደርጉም ለአመታት በህዝባችን ላይ የተጫነው የዘረኞችና የከፋፋዮች አምባገነን አገዛዝ አሁንም አልተወገደም። ስቃዩና መከራው እየተባባሰ የመጣው የኢትዮጵያ ህዝብ ሰላምና ደህንነቱ ተጠብቆለት የዴሞክራሲና የእድገትን ጸጋ ሊጎናጸፍ አልቻለም። በአገራችን በአንድ ዘረኛ ቡድን የሚመራ አምባገነንነት በስልጣን ላይ ካለና ዘረንና ሃይማኖትን መሰረት ያደረገ ጭፍጨፋ አድማሱን አስፍቶ ከቀጠለ የህዝብ አንድነትና የሀገራችን ህልውና አደገኛ ደረጃ ላይ ሊደርሱ የሚችሉ መሆናቸውን ተረድተው አገር ወዳድ ኢትዮጵያውያን ሁሉ አንድነታቸውን አጠናክረው ሁኔታውን ለመቀልበስ ከፍተኛ ርብርብ ማድረግ እንዳለባቸው ኢያፓ ጥሪ ያደርጋል። የኢትዮጵያን ህዝብ ዴሞክራሲያዊና ሰብአዊ መብት ለማስጠበቅና በእኩልነት ላይ የተመሰረተ አንድነታችንን ለማረጋገጥ አምባገነንነትን ከመታገል ውጭ ሌላ አማራጭ ስለሌለ ህዝባዊ ትግሉ ተጠናክሮ ይቀጥል እንላለን። ድል ለኢትዮጵያ ህዝብ።
Jesus, Jesus, meu Deus, meu Deus, meu Deus.
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ሬዲዮ ስደት ከተወለዱበትና ካደጉበት አገር ተፈናቅሎ ባላደጉበት ባህል ውስጥ ገብቶ መዋኘት ያም ይዞስ በሚመጣው ናፍቆት ብቸኝነት ሀገርና መብት የለሽነት የሚገልጽ ታሪካዊ ገጠመኝ ነው። ለፖለቲካና ስነልቦናዊ ጥቃት የሚያጋልጥ ቢጭኑት አህያ ቢለጉሙት ፈረስ ሆኖ ያለበትን አገር ትምክህትና ዘረኝነት ተቋቁሞ ፍሶቱን በሆዱ አምቆ የሚጓዝ ፍጡር መለያ። ዛሬ ቁጥሩ የማይናቀው ኢትዮጵያዊ ስደተኛ ይህን አይነት ፍጡር ነው። በመጠንና በአይነት ይለያይ እንጂ የስደተኛ ማንነቱን ተሸክሞ የሚኖር ከጭንቀትና ከእንግልት ጋር ቤተኛ የሆነ ግፋም ሲል በየአደባባይ የሚታረድና ቀባሪ አጥቶ ለአውሬ እራት የሚሆን ለእስር የሚዳረግ ፍጡር። እርግጥ ነው ወደ አውሮፓና ሰሜን አሜሪካ እድሉን አግኝቶ የተሻገረው ስደተኛ ከሌላው አካባቢ ከተሰደደው ወገኑ በተሻለ ሁኔታ ላይ ነው ያለው ማለት ይቻላል። በተለይ በሰሜን አሜሪካ የሚኖረው ስደተኛ ተሸራርፎም ቢሆን ሰብአዊ መብቱ ተጠብቆለት ይኖራል፣ ስራ ይሰራል፣ ልጆቹን ያስተምራል፣ ሀብት ያካብታል፣ አልፎም ዜግነቱን ቀይሮ አሜሪካዊ ሆኖ መኖርን ይችላል። ያም ሆኖ የማንነቱ መግለጫ ከሆነው ስደተኝነቱ ሊያመልጥ አይችልም። ላምልጥ ቢልም አሳዶ ይዘዋል። ስደተኝነቱን እንዳይረሳ የሚያደርጉት ክስተቶች በየጊዜው ይገጥሙታል። አሜሪካዊ ነኝ ቢልም ማለት ነው። ለነዚህ ክስተቶች አንዱና ጉልሁ በዶናልድ ትራምፕ መከሰት የተነሳ ሰፍኖ ያለው የአሜሪካ የፖለቲካ ቀውስ ነው። አሜሪካ ከተለያዩ ክፍለ ዓለማት የመጡ ጥቁርና ቡና አይነት ህዝቦች የሰፈሩባት ቤታችን ብለው ጎጆ ቀልሰው የሚኖሩባት አገር ብትሆንም የነጭ ቆዳና የአውሮፓው ባህል የሚሾፍራት አገር ነች። የሚደሰኮርላት ዲሞክራሲም ቢሆን ድንበሩ ከሆነው ከነጭና አውሮፓዊው ሰፈር ባሻገር የሚታየው ተበታትሶ ነው። ኢትዮጵያዊ ነኝ የሚለው ተፈናቃይ ይህን ግንዛቤ ነው መሳት የሌለበት። ሌላም ነገር አለ። ዛሬ የአሜሪካ ዲሞክራሲ በትራምፕ መከሰት የተነሳ አደጋ ላይ ወድቋል ይያሉ የሚጮሁት ኒዮሊበራሎች ትራምፕ አፍሪካዊ ቢሆን ኖሮ ለኖቤል ሽልማት ያጩት እንደነበር እናውቃለን። ስንቱን ዘረኛ አቅፈውና ደግፈው በላያችን ላይ የጫኑብን በአገራችን ህልውና ላይ ፈንጂዎች የቀበሩብን እነሱ መሆናቸው መቻጣ ነውና በትራምፕ ሆነ በትራምፒዝም ተደናግጠን ለሀገር ጠላት ለሆኑት ጆሮም ድምጽም አንስት የምለው ለዚህ ነው። ስደተኛ ማንነታችን ኢትዮጵያዊነታችንን ያጅብ ጠላቶቻችን የኢትዮጵያ ጠላቶች ናቸው ሲሉ መልእክታቸውን ያደረሱን ገመንቾ ገብሬ ናቸው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሰላምታዬ እነሆ። በየለቱ ከዝግጅት ክፍላችሁ የሚተላለፈውን ሚዛናዊ የሀገራችንን ማህበራዊ ስነ መንግስት መጣኔ ሀብታዊ ሌሎች ጉዳዮችን ያካተተ ትንታኔዎች የሚሰጡ ጽሁፎችና በተለይም የዴሞክራሲያን እትሞች ሲነበቡ በጥሞና በመመሰጥ አዳምጣለሁ። አመሰግናለሁ። በቅርቡ የአሜሪካ መንግስት ሃ በኢትዮጵያ ያለው አገዛዝ የሲቪል ወታደራዊና የደህንነት ባለስልጣናት ለበወያኔ አማራሮችና ሃ በሻቢያ ባለስልጣናት ላይ የቪዛ በአማርኛ የይለፍ ፈቃድ እገዳ አድርጓል። ያገዛዙ ሹማምንቶችና ጫፋሪዎች እገዳው ግለሰቦችን ወደ አሜሪካ መምጣት አትችሉም ማለት እንጂ የኢትዮጵያን ህዝብ በምንም አይነት የሚመለከትና የሚጎዳ አይደለም። በደርግ ዘመን አንድ የደርግ አባል የክፍለ ሀገር አስተዳዳሪ ሆኖ ተልኮ ጧት ማታ ለሚጠጣቡና የህዝብ ሱቅ በነጻ ስኳር እንዲልክለት ሲያዝ የሱቁ ሰራተኛ በምን ላወራረደው ነው ብሎ በመጠየቁ የዘመኑ አሽቃባሽ ካድሬ ስኳር አልሰጥም አለ የሱቁ ሰራተኛ ተብሎ ሲነገረው የደርጉሹም ጥሩት ብሎ ያንን ምስኪን ሰው ለመሆኑ አንተ ስኳር የምትከለክለው አብዮቱ እንዲደናቀፍ ትፈልጋለህ ማለት ነው ብሎ እንደጮህበት ይወራ ነበር። ኮሎኔል አብይ አህመድ አሊ እገዳው እንደሚመጣ የተረዳው ስለነበር ከአንድ ሳምንት በፊት ኒውዮርክ ጆን ኤፍ ኬነዲ አየር ጣቢያ ልጁን ይዞ እንደመጣ አንድ ወዳጄ በአይኑ በብረቱ እንዳየው ስልክ ደውሎ ነግሮኛል። ሲመለስ በዋሽንግተን በኩል መመለሱንም አገር ወዳድ የአየር መንገዱ ሰራተኛ አረጋግጦልኛል። ይህን እያደረገ ነው ኮሎኔሉ ጭፍሮቹን በማያስቅዛቻ የአሜሪካ ላይ እንዲፎክሩ የሚያደርገው። በተጨማሪ ማዕቀቡ የአማራ ልዩ ኃይል ከወልቃይትና ራያ ካልወጣ ማዕቀቡ ይመለከተዋል ብሏል። አሜሪካ እያሉ ያራግባሉ የሱ ሊቃን ተብዮች። ለመሆኑ ወልቃይት በምዕራብ ትግራይ እንደተካለለ ይቆይ ባዩና በተግባርም የአመታዊ በጀቱን ወደ ትግራይ የላከው ኮሎኔሉ እንደሆነ የማያውቃለ? ወደፊት ሰፋ ያለ ዘገባ ልካለሁ። ለአሁኑ ይችን አንብብልኝ በርቱ ሲሉ በልክታቸውን ያስተላልፉልን ግርማ አሻግሬ ከዋሽንግተን ዲሲ ናቸው።
ይድረስ ለፍኖተ ዴሞክራሲ ራዲዮ ሳምንታዊ አርት ዲረብዳብዮች አምድ አዘጋጅና እንዲሁም የዚህ አምድ አድማጮች በሙሉ ወድ አድማጮች ሆይ የዛሬውን ደብዳቤ የመጀመረው ያልታደለች ፍየል 9 ተወልዳለች ልጆቿም ያልቃሉ እሷም ትሞታለች የሚለውን አባባል መሰረት አድርጌ ሲሆን ይርእስ ከሞላ ጎደል እህዋትና ኦነግን ይመለከታል። እነዚህ ሁለቱ ድርጅቶች ከመነሻው እስከ መጨረሻ ድረስ የተጓዙበት መንገድ ጸረ ኢትዮጵያ ስለሆነና የያዙት አጀንዳና ግብ ማለቂያው ያልጠበቁት ገደል መሆኑን ዛሬ በ11ኛው ሰዓት ላይ ቆሙና አውቆ ሊያርሙ ባለመቻላቸው ጦሱ ከራሳቸው አልፎ በኢትዮጵያና በኢትዮጵያነት ላይ መጠን የለሽ ላሳዩት ጥላቻ ይቅርታ ጠይቆና በኢትዮጵያዊነት አምኖ መኖር ራሱ ምርጫ አሳጥቷቸዋል። እነዚህ ከይሲ ቡድኖች በረጩሽ የጎሰኝነት መርዝ የተመረዙ ሁሉ በትር የተፋበት አይነ ስውር መስለው ዛፍና ተራራ በሌለበት ጨለማ በጃቸው የዳሰሱ ሲፋትኑና ገና ሳይሞቱ በሌሎች ላይ የሰነዘሩት የዘሩት ግዙፍ ግፍ ዛሬ በእንደሱ ላይ ሲደርስም አይተው እየተሰማቸውም ሊያምኑት አልፈለጉም። በተለይም ህዋቶች በእብሪተነታቸው የተነሳ ከአቅማቸው በላይ ቁጥር ካለው አማራ ህዝብ ከኢትዮጵያ ምድር ማጥፋት አለብን ብለው የሚያምኑ እነዚህ እርኩስ ቡድኖች ዛሬ አይናቸው እያየ አይናቸው ውስጥ አፈር እየገባ ገና አልሞትንም አለን እኛ ብንሞትም ስልጣን በነበረን ጊዜ ከኢትዮጵያ ህዝብ ዘርፈን ባከማቸነው ገንዘብ እስካለን ድረስ አሜሪካም ሆነ ምዕራቡ ዓለም አይለየንም የሚል ፕላን ኤ ቢ ሲ ከፋፍሎ ይሞክራሉ። ነገር ግን ሁሉም በውሸት ላይ ተመስረተ ስለሆነ በየደረጃው ከሽፏል። አሁን ግን ይሁሉ ካልተሳካልን አሜሪካና እንግሊዝ በተጨማሪም ደግሞ ኔቶ የተባለው የጦር ድርጅትም ከጎናችን ስለሆነ ባጭሩ ግባችን አሸናፊ ይሆናል ብለን ተስፋ እናደርጋለን ይላሉ። ገና ለገና የጡት አባታቸው ያሸንፋል በሚል ኦነጎችም ጮቤ እየረገጡ ባሉበት ሁኔታ ዛሬ ከነሱ ጋራ ለደቂቃ ያህል ቆሞ ሰው የሚሰማው ጉድ ወያኔ ሞታለች ይተዋግ ያለው ራሱ ትግራይ ህዝብ ነው እያሉ ያ ሲሞቱም አብሯቸው የሚቀበረው ውሸት አጥብቀው ከእውነት በላይ አድርገው ሲቀባጥሩ በየጊዜው እንሰማለን። በፍጹም እነዚህ ሰዎች ነገ ተመልሶ ከእውነት ጋር የሚኖሩም አይመስሉም። ውሸት መናገር እነሱን አንገት ባስደፋም እኛ ግን በእነሱ ውሸት ስንቶቻችን አፈርን። አረ ስንቱ ላም ባልዋለበት ኩበት ለቀማ እንደተባለ ሁሉ እግዚአብሔር ምድርን ፈጠረ በኋላ መሬትን ፈጠረ ቀጥሎም ሰውን ፈጠረ የሚለውን ቃል ረስቶ ወያኔዎች ኢትዮጵያን የፈጠርነው እኛ ነን እያሉ ኢትዮጵያን ኢትዮጵያ ያደረግነው እኛ የትግራይ ህዝብ ብቻ ነው ትግራይ ህዝብ ካልፈለገ ኢትዮጵያ አትኖርም ትፈርሳለች ይላሉ። በነገራችን ላይ እንዲህ የሚል ሁሉ ከነ ስረ መሰረቱ የባንዳ ዝርያ ያላቸው ግለሰቦች በባንድነታቸው ውለታ ከውጭ በሚደረግላቸው እርዳታ የተሰማሩና የተማሩ ተሰብስቦ ቡድን የፈጠሩ ግለሰቦች ስብስብ እንጂ ዘውትር ችግርና መከራ አስተናጋጅ ሆኖ ትግራይ ህዝብ ዓለም ሆኑን ሁላችንም ብንሆን እናውቃለን። ነገር ግን እነዚህ መሰረ የባንዳ ስብስቦች ለህዝብ ተበርቋሪ መስለው ስለሌላ ወንድም የሆነውን ኢትዮጵያዊ ወገን ጠላትነት አብዝቶ ያስተማሩ ይህን ህዝብ ወደ ራሳቸው ሊያደርጉ ይሞክራሉ። መች እዛ ላይ ብቻ ቆሙና እንደ ህፃን ልጅ በቀላሉ የሚታለለው ኦነግ የተባለው የዱለቻዎች ቡድን በነጻነት ስም አታልሏቸው። በተለይም የትግል አጋሩ ለማድረግ አማራን ከመድረገጽ ማጥፋት ላይ ተስማምቶና ወስኖ የነበረው ሁኔታ እየተለዋወጠ በመጣ ጊዜ አማራ ከአገር አቀፋዊ ሴራና ጥቃት ተቋቁሞ ይነሳል በሚል ስጋት ብቻ የኦነግ አባሎችና ደጋፊዎች ባህላዊ ዘፈናቸውን ትተው እነሆ ዛሬ በትግርኛ ዘፈን ተመስጠው ሰማይ ደርሶ እየተመለሱ በመሬት ላይ አርፋ እየደፈቁ ሲንደፋደፉ ይታያሉ። አምሮ ያለው ሰው ባለኝ ውቀት ለአገሬ ምን ልስራ ብሎ ያልማል ይተልማል እንጂ ከውጭ ጠላቶች ጋር አብሮ አገርን ለውጭ ጠላቶች ላመቻች የሚል ዜጋ ከነዚህ ከይሲዎች በስተቀር በሌላው ዓለም እንዲህ አይነት ሰዎች መኖራቸው እንብዛም አይሰማም። እንግዲህ እንዲህ አይነት ጉድ በአገራችን አሁን ባሰበት እንጂ ድሮም ያልተለያት ወራዳ ዜጎች ያኔም ነበሯት። ከዚህ ጋር ተያያዘ በሚያሳፍር መልኩ ዛሬም እንደ ድሮ አገራችን ኢትዮጵያ በመራባይን በከፋ ሁኔታ ተከባለች። ይሄውም በገዛ ዳቦዬ እንዳሉትማ ሆይ በወራዳ ወያኔ በ27 አመት ውስጥ ከህዝብ ዘርፎ በፈረንጆቹ ባንክ ባከማቸው ዶላር መልሶ የሚያጠቁን ይሆናል እንጂ ሌላ ጥቅም ይኖራናል ብለው ላይም ላይሆን ይችላል። በርግጥም እኛ ስንተራመስ ስንተላለቅ መሳሪያ መሸጥም አንዱ ጥቅማቸው ሊሆን ይችላል። ሌላ ጥቅማቸው ግን አምረው የሚጠሏትን ኢትዮጵያ ከታሪክና ከዓለም ካርታ ማጥፋት ግቦች አንዱም ሊሆን ይችላል። በመጨረሻም ላይ ግን በደሃው ህዝብ ህይወትና ሀብት ሂሳብ ያወራርዳሉ። ያም ሆነ ይህ እንግዲህ እንግሊዞች ለግብጽና ለሱዳን ጥብቅና ሲቆሙ አሜሪካ ያው እንደተለመደው ለበላይነቷ ስትዋደቅ እኛ ግን አልሞት ባይ ተጋዳይነት እንታገላለን። ዛሬ እነሱ ስለኛ ከራሳችን አብልጠው የሚያውቁ ይመስላቸዋል። ያላወቁት ነገር ቢኖር ግን ጣላስ ሲመጣብን አውሬ በሰላሙ ግዜ ላምና በሬ ወተትና ቀቤ ነን። የማንንም አንፈልግም ማንንም እንዲነካን አንፈቅድም። ለማንኛውም የውህነታችንን ላይ ቆም ብለን እናስብ። በእንግዳ ተቀባይነታችን ላይ ጥያቄ ምልክት ይኖራል። ከውጭ ጣላስ ይልቅ በውስጥ ጣላስ ላይ እንበርታ። ከዚህ በተረፈ ወደ ሌላኛው አስተያየት ሲሻገር የቀድሞ መተከላው ራጃ የዛሬው ጉሙዝ ክልል እንደሌሎች ክልሎች ራሱን ችሎ መኖር ይያቃተ ይመስላል። ለሀገርና ለወገን ደህንነት ለጸጥታ ማስተማማኝ ዋስትና ያለውም አይመስልም። ይሄንን በተመለከተ ብዝግናዎች ከወዲሁ ቢሸነፉ ምርጫ ላይ ይፋ ሲሆን ምን እንዳሰቡ ባናውቅም ከላይ እንዳንሳውት የጉሙዝ ክልል ወደ ብሔሮች ምክር ቤት ቀርቦ ራሳቸውን ችሎ ማስተዳደር አለመቻላቸው ላይ ውይይት ተደርጎ ጊዜ ተሰጥቷቸው የማይሻሻል ከሆነ ወደ ነበረበት አማራ ክልል እንዲመለሱ በግልጽ ሊነገራቸው ይገባል። የዚህ ክልል መሪዎች እንደምናየው ከሆነ ተገባራቸውና ልባቸው ያው ከወያኔ ከሱዳን ከግብጽና ከኦነግ ጋር መሆናቸውን ሳይደብቁ በተግባር ለኢትዮጵያ ሕዝብ አሳይተዋል። ችግሩ ግን ህግ አስከብራለሁ የሚለው ብልጽግና ራሱን የወያኔ ህግ ባልቀየረበት በራሱ በወያኔ ህግ መልሶ እየደበደበ ያለ ሲሆን ብልጽግና ስለክልሎችና ስለመተተኛው አንቀጽ 39 ያለውን አዲስ ነገር ባናውቅም ከላይ እንደተጠቀስኩት ክልሎች ወደንም ጠላን መቋጠሪያ ሊበጅላቸው ይገባል። ምክንያቱም ወያኔ ለረጅም ዓላማው ደክ አሁን ያለበት ደረጃ ላይ ሲደርስ ችግራችን ገንጥሎ ሌላውን በታትሩ ለመሄድ ብለው ያደረገው የሰራንቀ ስለሆነ ህግን እናሻሽል ከተባለ አንደኛ ደረጃ መነሳት ያለበት ጉዳይ ይህ ነው ብዬ አምናለሁ። የጊዜ ጉዳይ ሆነባቸው እንጂ እነሱ ለኛ ያደገሱልን ሌላ ነበር። ታዲያ ምን ያደርጉ እየቋመጡና ጥርሳቸውንም እንደነከሱብን እያሉ ሞትና ችግር ቀደማቸው። ነፍስ ይማር ሲሉ ይህን መልእክት ያላኩልን አቶ መስቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። ለሀገራችን አንድነትና ለዋላዊነት በጽናት ከልባችሁ እያደረጋችሁት ያላችሁ ተጋድሎ በቃላት ድርድራ ሊገለጽ የሚቻል አይደለም። የብዙዎች ተስፋ የቆረጡ የተንሸዋረሩ የተንጋደዱ በዘረኝነትና በቅንጭር አስተሳሰብ የተጎዱ በርካቶችን መንፈሳቸውን ማረቅ እይታዎቻቸውን ማቅናት ይችላልና ለትበረታቱ ይገባቸዋል። ዘረኝነት እንደ ተላላፊ በሽታ ወይም እንደ የልህቅነት መመዘኛ ታድርጎ ሊወሰድ የሚገባው እንዳልሆነ በየለቱ ከመጣቀርባቸው አተታዎች መገንዘብ የሚቻል ነው። በድጋሚ ለትበረታቱ ይገባቸዋል ማለት ነው እንዳለው። በዚህኛው መልእክቴ ለፍትነት አድማጮች ማካፈል የፈለኩት ኢትዮጵያ ይሃፓ ኢትዮጵያ በሚለው እንደ አለት የተነከረ እንደ ተራራ የገዘፈ ሐሳብን ይሆናል። የዚህ ወቅት ጥያቄ ያገር አንድነትና ሉዓላዊነት እንዴትና በማን ይከበራል የሚለው ነው። ዛሬ ባንዳ የሚለው ቃል የፖለቲካ ሞሽላቆች ማወናበጃ ሆነና አገር ካዲዎች ራሳቸውን ከሀገር መበለቻ ገጀራነት አሳልፈው የሸጡ የፖለቲካ ትርፋንጀቶች ሰፊ ማወናበድ ዘመቻ ላይ ቢተመዱም አገር መዳኛ ማን እንደሆነ ብዙም ምርምር የሚጠየቅ አለመሆኑ ተደጋግሞ የተብራራ ነው። ይህን በቀላል ለምሳሌ ለማስረዳት የፋሽስት ጣሊያን ወራሪ ጦር መሪ የነበረው ግራዚያኒ አርበኞችን ባንዳ ያለ ያወናብድ እንደነበር የሚታወቅ ነው። ዛሬም ወያኔና ወራጆቹ የብልጽግናና የኢዜማና መሰሎቻቸው በሐቅ ለዲሞክራሲ የሚታገሉትን ባንዳ ያሉ የተያዙት ጭቃ የሚለቀልቁ ያላወቁት ጉዳይ ሐቁ የቱን ያህል ቢቀበር ከመሩን ንዶ መውጣቱ አይቀሬ መሆኑን ነው። ሲደመደም ግራዚያኒ ኢትዮጵያን ሊያጠፋ እንደመጣ ሁሉ ወያኔ ብልጽግና ኦነግና መሰሎቻቸው የኢትዮጵያ ጣላቶች እንጂ ታዳጊዎች አይደሉምና በመላሶቻቸው አንሽንገልላለው። ንጉሱም አርበኞችን እነበላይ ዘለቀን አገልለውና በስቅላት ገለው ባንዳዎችን ሾመውና ሸልመው አገርን ገለው ለተተኪው ፋሽስታዊ ወታደራዊ ቡድን አስረክበው እሱም በተራው አገርን ለገንጣይ ወሮበላዎች አስረክቦ አሁን ላለንበት ቀውስ ዳርጎናል። የሀገራችን መሬት በሱዳንና በፋሽስቱ ኢሳያስ ጦር ተደፍሯል። ይህ ድንበርን ያስደፈረ ውርጋጥ ዘረኛ ቡድን ድንበርን አስደፍሮ ራሱን ለቧልቱ ምርጫ ማቅረቡ የህዝብ ንቀቱን የሚያሳይ መሆኑ አያነጋግርም። ጥቂት ግብዞች ሻቢያ ትግራይን ባይወር ኖሮ ወያኔ በቀላሉ 4 ኪሎ ሊገባ ይችል ነበር የሚል ሐሳብ ሲሰነዝሩ ሰምቻለሁ። ይህ ማለት በሐሰት ኢትዮጵያን ወይም አማራ ቀኝ ገዢ በማለት በኢትዮጵያ ጣራቶች ድጋፍ ኤርትራን የገነጠለው ሻቢያ የተባለው ገንጣይ ቡድን አገር አጥፊ እንጂ አገር አዳኝ ሊሆን አይችልም። እነኚህን ተጠየቆች ያነሳሁት እስከዛሬ ለአምስት አስርት ዓመታት ኢህአፓ የኢትዮጵያ የፖለቲካ ችግሮችን መፍቻው ብቸኛ ቁልፍ የሽግግር መንግስት እንደሆነ ሳያሰልስ ድምጹን እያሰማ መታገሉ በሐቅ ለሀገሩ መቆሙን የሚያሳይ ለመሆኑ አያከራክርም እላለሁ። የገመን ቁላል እንደሚወገድ ሁሉ ብልጽግና አገር ገዳይ ነውና ከነግሳንግሱ ተጠራርጎ ሊወገድ የግድ ነው። ሲቆላ እንደ ማሽላ የሚንጣጣ ሁሉ ማሽላ አይደለምና ኢትዮጵያን ባፋቸው ለጋግመው የሚጠሩ አገራችንን ለመበለት ገጀራዎቻቸውን የሚስሉም እንዳሉ እንረዳና በገዛ ገጀራቸው እንቅጣቸው ላለው እየተደራጀንና ትግላችንን እያቀናጀን አገራችንን ሊያጠፉ የተነሱብን ጣላቶቻችን ላይ እንዝመት የሚል መልእክቴን ማስተላለፍ ወደድኩ ሲሉ አሊሾ ከዲላ ደብዳቤያቸውን አጠናቀዋል። ውድ የፍኖተ ዲሞክራሲ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ሰሞኑን ወደ አዲስ አበባ በተደጋጋሚ ስልክ ደውዬ ነበር። ህዝብ በፍርሃት ላይ ነው ያለው የሚል ወሬ ከዘመዶቼ ሰማሁ። የምን ፍርሃት ነው በማለት ስለ ፍርሃታቸው ማብራሪያ ጠየኳቸው። ከምርጫው ጋር የተያያዘ እልቂት እንደሚኖር ሁሉም ያወራል ነበር የተባልኩት። ወሬውን የሰማሁት አዲስ አበባ ከሚኖሩ ዘመዶቼ ሲሆን እነሱ ዋና ከተማይቷ ውስጥ እየኖሩ እንዲከፈሩና ከተጨነቁ በገጠር ያለ ነዋሪስ ምንኛ ይፈራ ይሆን የሚል ሐሳብ ወዲያው መጣብኝ። አገር ላይ የተቀመጠ የማይረባ ቢሆንም መንግስት የለም እንዴ የሚል ጥያቄን ራሴ ጠየቅኩ። ዘመዶችን ስለ መንግስት መኖር መጠየቁ ሞኝ ያደርገኛል ብዬ ተውኩት። እነሱማ መንግስት አለመኖሩንና ቢኖርም ከብጥብጡ እንደማያድናቸው ባይናገሩትም በተዘዋዋሪ መንገድ ነግረውኛልና መስማቱ የኔ ፈንታ ነው። መቼም ስለ ኃይለ ሥላሴ ደርግ ወያኔና ስለ ባለተረኛ መንግስቶች ወይም በመኖር አለዚያም በማንበብ ወይም በመስማት መጠነኛ ግንዛቤ ሳይኖረን አይቀርም ብዬ ገምታለሁ። በየጊዜው የተፈራረቁብን እነዚህ አራት ገዢዎች በሙሉ ሳንፈቅዳቸው በግድ በጉልበታቸው ተመክተው ይመጡብን አላስፈላጊ ተውሳክ እንደሆኑ ዛሬ በምድር ኢትዮጵያ የሚኖረው ህዝባችን የሚያውቀው ጉዳይ ነው። ይህ በኃይል ስልጣን መቆናጠጥ አይነተኛ የሆነ የሁሉም ገዢዎቻችን መለያና መታወቂያ ባህሪያቸው ነውና አንድ ካንዱ ይሻል ነበር ብሎ መከራከሩ ሞኝነት ይሆናል። ሆኖም ግን ከብልጽግና በስተቀር ህዝብ እርስ በርሱ ሲተላለቅ በለው እያለ በጠቡ እሳት ላይ ቤንዚን የሚጨምሩ ገዢዎች በሶስቱም ዘመን እንዲሁ ጋድ የሆነ ጉድ አልታየም። የድሮቹ ህዝቡን መግደልና ማመስ ሲፈልጉ ለዚሁ ተግባር ደሞዝ በሚከፍሉት ጦር ስለሚጠቀሙ እንብዛም አልተጨነቁም። እንዲያውም የእርስ በርሱ ካታ ሲቀሰቀስ ጦራቸውን አስተማርተው እርምጃ ይወስዱ ነበር። ምክንያቱም መግዛት አልቻሉም የሚለው ወቀሳ እንዲነሳባቸው አልፈለጉም። የህዝቡ መተላለቅ ባያሳዝናቸውም ላለፉት 3 አመታት የታዩት የዘር ማጥፋት እልቂቶች ለባለተረኛው የአብይ አገዛዝ ጥሩ እድል እንጂ መጥፎ ሆኖ አልታየውም። የዘር ማጥፋቱ ዘመቻ ከአንድ ሰው ግድያ ወደ ሺዎች አድጓል። አንድ ቤት ከማቃጠል አድጎ ሙሉ ከተማን ከማቃጠል ደረጃ ላይ ደርሷል። የውካታውና የዘር ማጥፋቱን ግዳጅ የሚያከናውኑት አማጽያንና የገዢው ታጣቂዎች እንደሆኑ ከነማስረጃው ተረጋግጦ ባለበት ሁኔታ አገር ቤት ባለው ሰው ላይ ይህ ምርጫ ፍርሃት ቢለቅበት በፍጹም አይፈረድበትም። ምናልባት በአዲስ አበባ እየተናፈሰ ያለው ፍርሃት ከውከት ፈጣሪዎች የመጣ ሳይሆን ከራሱ ከአብይ ባለተረኛው አገዛዝ የሚራገብ ይመስለኛል። አዲስ አበባ የገዢዎች መኖሪያ የሚገኝበት ነው። ህዝባቸውን የማያምኑት በየዘመኑ የመጡ ቡካታ መሪዎች እየፈሩ የሚያድሩበትን ቦታ በየማታው ቢቀይሩም ቤተ መንግስታቸው ያለው 4 ኪሎ፣ የአፍሪካ አንድነት ድርጅት፣ የአውሮፓውያኑ ኢኮኖሚክ ኮሚሽን ቢሮ፣ የዓለም አምባሳደሮች ወዘተ ያሉት በዚችው ከተማ ነው። ከሁሉም በላይ ደግሞ መከላከያ ሚኒስትሩ አዲስ አበባ ውስጥ መሆኑ መረሳት የለበትም። አዲስ አበባ ውስጥ ያለው የመንግስቱ ታጣቂ ጦር ሜዳና ድንበር ላይ ከሰፈረው ወታደር ቁጥር ቢበልጥ መገረም የለብንም እና አዲስ አበባ ውስጥ ህዝቡን የሚያምሰው ፍርሃት ጥርስ አግይቶ ህዝቡን ይነክሳል የሚል ስጋት የለኝም። ለምርጫው መስተካከት በአዲስ አበባና በሌሎች ከተማዎች በልጽግና የሽብር ወሬ ስለማናፈሱ ለአንድ አፍታ እንኳን ልንጠራጠር አይገባም። ግን የሚናፈሰው የሽብር ወሬ ብልጽግናን የማያጠቃልል ስለመሆኑ ካለው የጦር ኃይል ጋር አንጻጽሮ መናገር ይቻላል። ለዘመዶች የሰጣቸው ማጥናኛ ይሄንኑ ነበር። አዲስ አበባ ሰላም የሚያደርጉት ለራሳቸው እንጂ ለነዋሪው ሲሉ እንዳልሆነ ዘመዶቼ እንዲያውቁትም መንገር ያልቀረም። እነሱን ሳረጋጋገን ለገጠሩ ነዋሪ ኢትዮጵያውያን ልብ የመረበሹ አልቀረም። ግን አልኩ ለመሆኑ ይህ የገጠር ህዝብ በተለይ አማራው መቼ ነው ከፍጅት ወጥቶ በዚህ የምርጫ ወቅት እልቂትን ይፈራል የምለው ሐሳብ ወዲያውኑ አወቀኝ። ያለው ሁሉም ቀን በአሉ እንደሚሆንለት ሁሉ አማራው ደግሞ ሁሉም ቀን የስቃይና የፍርጃው መከፈቻው ነው። ይህ ግን ይቀየራል። እድሜ ለጀግናው የኢትዮጵያ ህዝብ። ገዢዎች ከህዝባቸው ይልቅ ሁሉም የሚጨነቁት ለስልጣናቸው ነው። በነ ሂትለር፣ ሙሶሎኒ፣ ኢዲያሚን፣ መንግስቱ ኃይለማርያም፣ የአሜሪካኑ ትራምፕ ወዘተ ለናሙና ቢጠቀሱም በኢትዮጵያችን ላይ የተንጠለጠለው ጉደኛ ገዢ ስልጣንን ምንኛ እንደሚወድ እያየነው ነው። በትንሹ 10 ዓመት ሊቆይ የአስር ዓመት የሥራ እቅድ ነድፏል። ከባለቤቱ ያወቀ ቡዳ ነው አይደል ምሳሌው? መቼም ሰው ለማይኖርበት ቤቱ የአስር ዓመት ኪራይ ካላበደ በስተቀር አይከፍልም። አጅሬ በግድም ሆነ በማጭበርበር በትንሹ 10 ዓመት እንደሚገዛ አእምሮውን አሳምኖታል፣ አቃሽቶታል። ለፓርቲው በዝግ ስብሰባ ሚስጥር አድርጎ የተናገረው በግድም ይሁን በውድ ምርጫውን እናሸንፋለን ማለቱ በራሱ ልዩ ማረጋገጫ ነው። አንዳንድ ደጋፊዎቹ ንግግሩ በዘመኑ ቴክኖሎጂ የተቀነባበረ ነው ብለው ሰውየው እንዳልተናገረው ሊክዱለት ይሞክራሉ። እሱ የተናገረው ይሁን ወይም ቴክኖሎጂ የፈጠረው ሁለቱም ሁኔታውን አይቀይሩትም። ምክንያቱም የሰውየው ህልም ገና ወደ ስልጣን ብቅ ሲል ስንቅ ያደረገው ነውና። ንግግሩ የሱ አይደለም የሚሉትን ብንቀበላቸው ግን የሰውየውን በስልጣን ላይ መቆየት ፍላጎት ይክዱታልን? የዘመዶቼ ፍርሃት ህዝቡ ፍርሃት መሆኑን አምናለሁ። ምክንያቱም የሚኖሩት ህዝቡ መሃል ነውና ፍርሃቱም በህዝቡ ውስጥ በመስረጹ እነሱንም ሊያልፋቸው አይችልምና። እንኳን እነሱና እኔም በመድረ አሜሪካ ሆኜ ለወገን ይፈራለሁ። ግን ከፍርሃቱ ጋር የተጠጋው የምርጫ ጉዳይ አነጋጋሪ ነው። በመጀመሪያ የዘንድሮ ማራጭ ቁጥር እጅግ በጣም አናሳ እንደሚሆን ከምርጫ ቦርዱ እንደተነገረ በሚገባ አስታውሳለሁ። ሁሉም በጽሑፍና በቪዲዮ የተረጋገጡ የምርጫ ቦርድ መረጃ አለና አባባላቸውን አንዘነጋውም። አስቂኝ የነበረው ግን ያቆሳሳ ቁጥር ወር ባልሞላ ጊዜ እጅጉን እንደጨመረና በምርጫውም ታይቶ የማይታወቅ የማራጭ ብዛት እንደሚሳተፍ በራሱ ባቢ ተነግሯል። ጉዳዩ ከመመዝገቡ በላይ ሳይሆን በፍርሃት ምክንያት የማይወጣው ማራጭ ከመኖሩ ላይ ነው። የማራጭ ቁጥር ማነስ ደግሞ ለብልጽግና ጥሩ ነው። ወደ ምርጫው ጣቢያ የሚመጣው ደግሞ የብልጽግና ማራጭ እንደሚሆን አጣራጣሪ አይሆንም። ምናልባትም እንደሌሎቹ በፍርሃት ከምርጫ የሚያስቀራቸው በመታጠቃቸውም ሊሆን ይችላል ብሎ መገመቱ ሞኛ አስብልም። 100 የብልጽግና ማራጭ ከወጣ ሂሳቡን 100,000 ማድረግ ነው። ለዚህ ደግሞ ብልጽግና ከቀዳማዮቹ አጭበርባሪ ገዢዎች ብዙ ጠቃሚ ልምዶችን አካብቷልና እንዳስፈላጊነታቸው ይመዛቸዋል። የህዝቡ ፍርሃት ከምርጫ በኋላ ካቆመ እሰየው የሚያስብል ነው። የኔ ፍርሃት ግን ፍርሃቱ ማብቂያ አጥቶ እንዳይቀጥል ነው። ፍርሃቱን ለማጥፋት አማራጩና ብቸኛው መንገድ ህዝባዊ ትግሉን አፋፍሞ 10 ዓመት ለመግዛት ህዝቡን የሚያምሰውን ብልጽግና የተባለውን መሰሪ ባለታሪኛ የሆነ ጅብ ድባቅ መተን ስንገረስስና በህዝባዊ መንግስት ይተካ ብቻ ነው የሚል የጸና እምነት አለኝ። የሳምንት ሰው ይበለን ሲሉ መልእክታቸውን ያስተላልፉልን አለባቸው ዓለሙ ከወደ ምስራቅ አሜሪካ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ፍቅር መጀመሪያ ወርቄ ያደኩብሽ ብዙ ብዙ ያየሁብሽ አዲስ አበባ
በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያድንለት ይሆን እሱ ራሱን ጥሎ። ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ። ላደርባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው እሱ ነጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁል ጊዜም እሱ። ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔሬ እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነው ወለለ። ወያኔ ተንኮለኛ መርዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መታ ብሔር ያስብሎ ጦቢያን አስረሳ ሰውን አጥብቦ እያብላላ። ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መርሰል ከሆነማ የደደቦች ታርጋ መማር ከሆነማ አገርሽ ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል አገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቃሻ ኮረኮንቹ ፍቅር የንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልማሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱን በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ቡትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰበይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ አቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለሥልጣኑ ደጋፊው አሸን ነው ሐቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፈዛቸው ታምን የረሳ ጥሜት የዘነጋ ቅማድን የረሳ ተዋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባድ ሀገር ሆኖ ፋኖን ወቀሰ ቶሎ ቶሎ ሙቱ ለሀገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ዝከቶስ እስከመቼ በተራይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመው ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥጥታለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኝ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ቶቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ